Laudetur Jesus Christus. It barek Jesus Christus. Ye, I Vatican Radio now. ዝግጅታችን አሁን ይጀምራል።
ቅዱስ አባታችን ፍራንቸስኮ በዛሬው ዕለት ማለትም በታኅሳስ 12 2009 ዓመተ ምሕረት በቫቲካን በሚገኘው በጳውሎስ 6ኛ አዳራሽ መመናንና ያገር ጎብኚዎች በተገኙበት ባስተላለፉት ለማዳዊ የጠቅላላ አስተምሮ ወቅት እንደገለጹት መመናን ያዳኛችንን መወለድ ለሚያበስረው መልካም ዜና ልባቸውን መክፈት ይኖርባቸዋል ማለታቸው ተገለጸ። ቅዱስነታቸው በእለቱ ያስተላለፉት አስተምሮ ትኩረቱን የክርስቲያን ተስፋ በሚል ጭብጥ ዙሪያ ያጠነጠነ እንደነበረም የታወቀ ሲሆን እንደ አውሮፓውያኑ የሥርዓተ ሉጥርጊያ አቆጣጠር በአራተኛው የስብከተ ገና ሳምንት የመጨረሻ ቀናት ላይ መሆናቸውን በማስታወስ አስተምሯቸውን የቀጠሉት ቅዱስነታቸው ከክርስቶስ መወለድ ጋር ተያይዞ የሚመጣውን መልእክት ለመቀበል መዘጋጀት ይገባናል ማለታቸውም ታውቋል። የተወደዳችሁ አድማጮቻችን ቅዱስ አባታችን ፍራንቸስኮ በእለቱ ያስተላለፉት አስተምሮን ጠቅላላ ይዘት እንደሚከተለው ተርጉመናል። እንድትከታተሉን ከወዲሁ እንጋብዛለን። የተወደዳችሁ ወንድሞቼና እህቶቼ በዚህ የስብከተ ገና የመጨረሻ ቀናት የክርስቲያን ተስፋ በሚል አርዕስት የማስተላልፈው ጠቅላላ አስተምሮ የገና በዓል ምስጢር ላይ የሚያጠነጥንና ተስፋ ወደ ዓለማችን እንደሚመጣ የሚገልጽ ነው። ቃል የገባውን በመፈጸም ልጁን በመላክ ከድንግል ማርያም እንዲወለድ በማድረግ እግዚአብሔር መንግሥቱን በምድር ላይ በመመስረቱ የተነሳ ተስፋችን ወደ ዘላለም ሕይወት እንዲለወጥ አድርጓል። ይህም ተስፋ እውነትና ታማኝ ነው፣ የሚያድንና የሚበጅ ጭምርም ነው። ክርስቶስ ሥጋን ለብሶ በመምጣቱ ወደ እግዚአብሔር ሽቅ የምንወጣበትን መንገድ ከፍቶልናል። በአሁኑ የገና ወቅት በቤታችንና በቤተ ክርስቲያናችን ውስጥ የገናን ዛፍ በምናዘጋጅበት ወቅት በዛ ዛፍ ውስጥ ለሚገኘው የተስፋ መልእክት ትኩረት ልንሰጥ ይገባል። በትንሿ የቤተልሔም ከተማ ውስጥ የእግዚአብሔር ፍቅር ለትልቁም ይሁን ለትንሹም በአጠቃላይም ለእያንዳንዳችን ተገልጿል። የእግዚአብሔርን ቃል አምና በተቀበለችው በማርያም በኩል የተስፋ እናታችንን እናያለን። ዮሴፍም ቢሆን ለሕፃኑ ኢየሱስ ትርጓሜውም እግዚአብሔር ያድናል የሚል ስም በማውጣቱ የተስፋ ምልክት ሆኗል። በመላእክት የታወጀው የሰላም መልእክት በእረኞች ተደምጧል። እኛም የአዳኛችንን መወለድ ለሚያበስረው መልካም ዜና ልባችንን መክፈትና የፍቅር የሰላም የቅድስና መንግሥትን ይዞልን ይመጣል የሚለውን ተስፋችንን እናድስ ካሉ በኋላ ከምእመናን ጋር የመላከ እግዚአብሔር ጸሎትን ደግመውና ቡራኬን ከሰጡ በኋላ የዕለቱ ዝግጅት ተጠናቋል።
በጀርመን በርሊን ከተማ ከትላንትና ወዲያ ምሽት በአዲስ አበባ ሰዓት አቆጣጠር 2 ሰዓት ላይ በአንድ የገና ገበያ በተጣለ ጥቃት 12 ሰዎች ተገለው 48 መቁሰላቸው ከነዚህ 14ቱ በጽኑ የቆሰሉ እንደሆኑ ከቦታው የሚደርሱ ዜናዎች ያመለክታሉ። የጥቃት አደጋ ያደረሰው አንድ የጭነት መኪና ህዝብ በተሰበሰበበት የገና የገበያ ማዕከል ገብተው ህዝብን ረጋግጦ መግደሉ ዜናዎቹ አስተውቋል። የበርሊን ጥቃት የሽብር ጥቃት መሆኑ የተገለጠ ሲሆን የጭነት ተሽከርካሪው ውስጥ የፖላንድ ዜጋ አስከሬን መገኘቱም ተያይዞ ተመልክተዋል። አይኤስ የተባለ እስላማዊ ጽንፈኛ ቡድን በበርሊን የገና ገበያ ጥቃት ኃላፊነት መውሰዱ መግለጫ ማውጣቱም ተገልጧል። ጽንፈኛ እስላማዊ አሸባሪ ቡድኑ ምዕራባዊ አውሮፓ የመካከለኛው ምስራቅ አስከፊ ሁኔታ ተጠያቂ በማድረግ በየጊዜው ጥቃት እንደሚሰነዝርና ባለፈው ወርሃ ሐምሌ በፈረንሳይ ኒስ ከተማ ላይ በተመሳሳይ ጥቃት ከ60 ሰዎች በላይ መግደሉ የሚታወስ ነው። ሌላ ጥቃቱ በተፈጸመበት አቅራቢያ ተጠርጥረው የተያዙ አንድ የፓኪስታን ዜጋ ተመርምረው እንደተለቀቁ ከርዕሰ ከተማ በርሊን የደረሰ ዜና አመልክቷል። በከባድ መኪና የተሰነዘረው ጥቃት የቀድሞ የጀርመን ንጉሥ ቪልሄልም መታሰቢያ ቤተ ክርስቲያን ስር መሆኑና ቦታው ለሰላምና ለእርቅ የቆመ እንደሆነ ከበርሊን ከተማ የደረሰ ዜና አስታውቋል። ጀርመን ውስጥ በከባድ መኪና እንዲህ አይነት ዘግናኝ ጥቃት ሲደርስ ይህ የመጀመሪያ ጊዜ እንደሆነም ተነግረዋል። በርሊን ላይ ስለተፈጸመው ጥቃት የተለያዩ ሀገራት የአውሮፓ ኅብረትና ፈረንሳይ ጨምሮ ለጀርመን መንግሥትና ሕዝብ ሐዘናቸው እየገለጡ ይገኛሉ። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በርሊን ላይ የተፈጸመው ጥቃትና ባስከተለው የሰዎች ሕልፈትና መቁሰልት የተሰማቸውን ጥልቅ ሐዘን መግለጣቸው በቅድስት መንበር በኩል የተሰጠ መግለጫ አስገንዝበዋል። በዚሁ ለቅድስት መንበር የተሰጠ መግለጫ መሠረት ርዕሰ ሊቃነ ጳጳሳት ፍራንሲስ ለበርሊን ከተማ ሊቀ ጳጳሳት ለብፁዕ አቡነ ሃይነር ኮኽ የሐዘን መግለጫ ልከዋል። ቅድስነታቸው የጀርመን ሕዝብ ሐዘን ተሳታፊ መሆናቸውና በዚሁ አስከፊ ጥቃት ለሕልፈት ለተዳረጉት ሰዎች እንደሚጸልዩ፣ ለቤተሰቦቻቸው ጽናቱን እንደሚመኙ ለሊቀ ጳጳሳት በርሊን ለብፁዕ አቡነ ሃይነር ኮኽ በላኩት የሐዘን ቴሌግራም መግለጣቸው ተመልክተዋል። የዓለም ሀገራት መንግሥታትና ባለበጎ ፈቃድ ሰዎች ሁሉ ሽብርተኝነትን ለመግታት የተቻላቸው ሁሉ እንዲያደርጉ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ በአጽንኦት ማሳሰባቸው ተያይዞ ተገልጠዋል።
አመጽ በጥላቻ ምክንያት ዓለማችን መልከጥፉና አልቦሰባዊነት እየተሞላ መሆኑ የተለያዩ የመገናኛ ብዙሃን ዜና መዋዕሎች የሚመሰክረው ነው። ሽብርተኛነት፣ ስልጣን የበላይነት፣ የህዝቦች የተፈጥሮ ሀብት ዘረፋና ብዝበዛ፣ የሰው ልጅ ፍጡራዊ ሰብአዊ መብት ጥሰት፣ ድህነት የመሳሰሉት ዓለማችንና ህዝቦችን ሁሉ እያደማ ያለው እኩይ ተግባር ሁሉ ጨርሶ እንዲወገድ በተለያዩ የወቅት ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቸስኮ ስለ ሰላም በሚያቀርቡት ጥሪም ሆነ የሁሉም የተለያዩ ሃይማኖቶች የጋራ ጸሎትና ግንኙነት በማነቃቃት ለያይ ግንብ ሳይሆን አገናኝ ድልድይ እንገንባ፣ ስለ ድሆች መጠለያ አልባው ስለሆኑት በማሰብ ስደተኞችን በመቀበል በማስተናገድ ለግብረሰናይ እንተባበር ሲሉ የሚያስተላልፉት ቀጣይ መልእክት ጳጳሳዊ ለተራነን መንበረ ጥበብ ተማሪዎች ለየት ባለመልኩ ባለንጀራህን እንደ ገዛ ራስህ ውደድ በሚለው ወንጌላዊ ቃል ስር በማንበብ 50 ሰዓት ለሮማ በሚል መርሃ ግብር የመንበረ ጥበቡ ተማሪዎች ሐዋርያ ግብረን ወሎ የሚከታተለው ቢሮ ያሰናዳው የአገልግሎት ተልእኮ ስር በማሰባሰብ በሮማ ከተማ ጥጋ ጥግና ውጫዊ ክልል ለሚኖሩት ቅርብ በመሆን ግብረ ሰናይ በዘርፈ ብዙ ተግባር እየመሰከሩ መሆናቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሌሳንድሮ ጂሶቲ አስታውቀዋል። ወደ ውጫዊ ከተሞቻችንና የህልውና ክልል እንበል የሚለው የቅዱስ አባታችን ጥሪ ያንን የሰው ልጅ የህልውና ውጫዊውን ሁነት በኢባስ የገዛ ራስ በማድረግ የተሰገወው ክርስቶስ እንዲኖር የሚሰጡት ያደራ ምዕዳን የካቶሊካዊት ቤተ ክርስቲያን ሰበካዎች ቁምስናዎች የተለያዩ የካቶሊካዊት ቤተ ክርስቲያን ተቋማት ጳጳሳውያን መናብር ተጥበብና ትምህርት ቤቶች እግብር ላይ እያዋሉት ናቸው። ይህንን ጉዳይ በተመለከተም የጳጳሳዊ ላተራንን ስመንበር ጥበብ የሐዋርያ ግብረኖሎ ተንከባካቢ ቢሮ ዋና አስተዳዳሪ አባ ማርኮ ኤንቲሊያ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ ይህ የግብረሰናይ እቅድ አሁን ተወጥኖ የተተገበረ ሳይሆን በተለያየ ወቅት ቅዱስ አባታችን ለካቶሊካውያን ወይም ለጳጳሳውያን መናብር ተጥበብ ተማሪዎችና አስተማሪዎች የለገሱት ምዕዳን በማስደገፍ አስተንትኖ አውደ ጥናት በማድረግ ምዕዳኖቻቸው በተለያየ የቴዎሎጂያ የጥናት ዘርፎች አማካኝነት በማጤን ጥሪው እግብር ላይ ለማዋል አስቀድሞ ያሰናዳው መርሃ ግብር መሆኑ አብራርተዋል። ግብረ ሰናይ ለአንድ ክርስቲያን የትርፍ ጊዜ አገልግሎት አይደለም። ሁሉም ክርስቲያን በቤቱ በሚሰራበት በሚማርበት በጠቅላላ በተሰማራበት የሥራ ዘርፍ ሁሉ ሊኖረው የሚገባው ጥሪ ነው። ከዚህ አኳያ ሲታይ በእውነቱ ግብረ ሰናይ የፈረቃ ጉዳይ አለመሆኑ ለመረዳቱ የሚያዳግት አይደለም። አንድ የቶሪኖ ተማሪ እንዳለው መንበረ ጥበብ አገልግሎት ጭምር ማለት ነው። ጥበብ ማካፈል ግብረ ሰናይ ነው። ያለህን ማካፈል መቻል ጥበብ ነው። ከሁሉም የበለጠው ፍቅር ገዛ ራስ አሳልፎ መስጠት ነው። ይህንን የበለጠውን ፍቅር በሁሉም መስክ መኖር ክርስቲያናዊ ጥሪያችን ነው። ተማሪዎች በተለያዩ ሮማ በሚገኙት የስደተኞች መጠለያ ሰፈር ለድሆች ለስደተኞች የሰብአዊ አገልግሎት መስጫ በሆኑት በካቶሊካዊት ቤተ ክርስቲያን ስር በመንፈሳዊ ማኅበራት ገዳማት በቅዱስ ኤጂዲዮ እንቅስቃሴ በቅዱስ ተሬዛ ዘካልኩታ ልጆች በአዲስ አድማስ ካቶሊካዊ እንቅስቃሴ እና በሌሎች ካቶሊካውያን ተቋሞች ስር በሚተዳደሩት ብሎም በተለያዩ ማከሚያ ቤቶች፣ ወህኒ ቤቶች፣ የጎዳና ተዳዳሪዎች በሚገኙበት ክልል ሁሉ በመሰማራት የሚፈጽሙት አገልግሎት መሆኑ አባ ኢንቴሊያ ገልጠው የላቀው ጥበብ ፍቅር ነው። ጌታ ማፍቀርን ባልንጀራህን ማፍቀር በማለት የሰጡት ቃለ ምልልስ እዚህ ላይ አጠቃለዋል።
አድማጮቻችን ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የረቡዕ የታህሳስ 12 2009 ዓመተ ምህረት የዜና ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በታህሳስ 3 2009 ዓመተ ምህረት የዓለም የሰላም ቀንን አስመልክተው ያስተላለፉት መልእክት ትኩረቱን ዓለማችን እያጣች ያለውን ነውጥ አልባ የሆነ የፖለቲካ ባህል መልሳ ትጎናጸፍ ዘንድ ሁሉም ሰዎች በተለይም የዓለም የፖለቲካ ኃይሎች የበኩላቸውን አስተዋጽኦ ያደርጉ ዘንድ ጥሪ ማድረጋቸውና ለግጭቶች ወታደራዊ ምላሽ መስጠት ግጭቶችን የባሰ ከማፋፋም የዘለለ ፋይዳ እንደሌለውም መግለጻቸውን በታህሳስ 5 2009 ዓ.ም ባስተላለፍነው የዜና ስርጭታችን መዘገባችን ይታወቃል። ይህንንም የሰላም መልእክት ሙሉ ይዘቱን በተከታታይ ለማቅረብ ቃል በገባነው መሰረት እነሆ ዛሬ አራተኛውን ክፍል እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን። ክቡራንና ክቡራት አድማጮቻችን የርዕሰ ሊቃነ ጳጳሳት ፍራንቼስኮ የሰላም መልእክት ሙሉ ይዘቱን እንደሚከተለው ተርጉመነዋል። ቁጥር 3 መልካም ዜና። ኢየሱስ ራሱ የነበረበት ዘመን በነውጥ የተሞላ ዘመን ነበር። እርሱም ትክክለኛው የጦር ሜዳ የሚገኘው ነውጥና ሰላም በሚገናኙበት በልባችን ውስጥ መሆኑንም አስተምሮናል። ለዚህም ነው በማርቆስ ወንጌል በምዕራፍ 7 ቁጥር 23 ላይ እነዚህ ሁሉ ክፉ ነገሮች ከሰው ልብ ይወጣሉ በማለት ኢየሱስ የገለጸው። ነገር ግን በዚህ ረገድ ኢየሱስ የሰጠን አስተምሮ አዎንታዊ የሚባል ገጽታ አለው። በዓይነታቸው ለየት ያሉ ተቀባይና ይቅር የሚለውን ምንም አይነት ቅድመ ሁኔታ የማይጠየቅበትን የእግዚአብሔር ፍቅር ሰብኮናል። ደቀ መዛሙርቱ ጠላቶቻቸውን እንዲወዱ አስተምሯቸዋል። እንዲሁም አንደኛውን ጉንጫቸውን ለሚመታቸው ሰዎች ሌላኛውን ጉንጫቸውን እንዲያዙርለትም አስተምሯቸዋል። ስታመነዝር ተገኝታ በድንጋይ ተወግራ እንድትሞት የተፈረደባትን ሴት ከሳሾቿ ክሳቸውን እንዲያነሱም አድርጓል። ኢየሱስ ተላልፎ በተሰጠበት ሌሊት ሐዋርያው ጴጥሮስ ያወጣውን ጎራዴ ወደ ሰገባው እንዲመልስ ነግሮታል። ኢየሱስ በሁሉም ረገድ የተከተለው ነውጥ አልባ መንገድ ነበር። በዚህም መንገድ እስከ መጨረሻ ተጉዞ ነበር። በዚህም የጠብን መንገድ አስወግዶ የሰላምን መንገድ እንድንከተል አሳይቶናል። ማንኛውም የክርስቶስን መልካም ዜና የሚቀበል ሰው ይህንን ነውጥ አልባ የሆነን መንገድ በመከተል በእግዚአብሔር ምሕረት ይፈወሳል፣ የእርቅም መሣሪያ ይሆናል። የአሲዚው ቅዱስ ፍራንቼስኮ በገዛ ራሱ ቃላት በአፍህ ስለ ሰላም ከማውራት በፊት በልብህ ውስጥ ሰላም እንዳለ ማረጋገጥ አለብህ ብሎ እንደነበር ይታወቃል። ስለዚህም ትክክለኛ የኢየሱስ ተከታዮች ለመሆን እርሱ ያስተማረንን ነውጥ አልባ የሆኑ መንገዶችን አቅፎ መያዝ ይጠበቅብናል። ከእኔ በፊት የነበሩ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ በጣም ብዙ የሚባል ነውጥ በሚታይበት ፍትሕ በጎደለበት ዓለማችን ይህንን ሁኔታ ለመፍታት ወይም ለመጋፈጥ የሚቻለው በብዙ ፍቅርና መልካምነት ነው። ይህም በአብዛኛው የሚገኘው ከእግዚአብሔር ነው። በተጨማሪም ለውጥ አልባ የሆነ እንቅስቃሴ ለክርስቲያኖች እንደ አንድ የባሕሪ መቀየሪያ ዘዴ ተደርጎ የሚወሰድ ነገር ብቻ ሳይሆን የሰዎች ሕልውና መገለጫና በእግዚአብሔር ፍቅር የተማረከ ሰውና የእርሱን ኃይል የተላበሰ ሰው በምንም ዐይነት መንገድ ክፉ ነገርን በፍቅርና በእውነት ላይ ተመርኩዞ መዋጋት አይፈራም። ጠላትህን ውደድ የሚለው ሐረግ የክርስትና ሕይወታችን ማዕከል ሆኖ ሊቀጥል ያስፈልጋል ብለው እንደ ነበር ይታወሳል። ይህም በክፉ ነገር መሸነፍ የሚለውን አያካትትም። ነገር ግን ለክፉ ነገሮች ሁሉ በመልካም መንገድ መልስ በመስጠት የኢፍትሐዊ ተግባራት ማብቂያ እንዲያገኙ ማድረግ ይቻላል። ክቡራትና ክቡራን የዝግጅቶቻችን ተከታታዮች፣ ርዕሰ ሊቃነ ጳጳሳት ፍራንቼስኮ የዓለም የሰላም ቀንን ምክንያት በማድረግ ያስተላለፉትን መልእክት አራተኛውን ክፍል ሙሉ ይዘቱን ነበር ስትከታተሉ የቆያችሁት። ቀጣዩንና አምስተኛውን ክፍል በሚቀጥለው አርብ በታሳስ 14 2009 ዓ.ም እናቀርብላችኋለን። እንድትከታተሉን ከወዲሁ እንጋብዛለን።
በቱርክ ርዕሰ ከተማ አንካራ የሩሲያ አምባሳደር አንድሬይ ካርሎቭ አንድ ፎቶ ኤግዚቢሽን በንግግር ከከፈቱ በኋላ በአንድ ግለሰብ በጥይት ተደብድበው ሆስፒታል እንደተወሰዱ ሕይወታቸው ማለፉ የተገለጠ ሲሆን ገዳዩ የ22 ዓመት የቱርክ ፖሊስ መሆናቸው ተመልክተዋል። ገዳዩ በሰሜናዊ ሶሪያ በአሌፖ ሕዝብ ላይ እየወረደ ያለውን ስቃይ ለመበቀል የወሰደው እርምጃ መሆኑና በጩኸት አላህ አክበር አላህ ትልቅ ነው ማሰማታቸው ወዲያውኑም በቱርክ ፖሊስ መገደላቸው ተገልጠዋል። የሩሲያ ፕሬዚደንት ቭላዲሚር ፑቲን አንካራ ላይ የተፈጸመው ጥቃት በሩሲያና ቱርክ መካከል ያለውን ግንኙነት እንደሚያበላሽና የሶሪያውን ጦርነት ለመፍታት የሚደረገውን የጋርዮሽ ጥረት ያሰናክላል በማለት መግለጫ መስጠታቸው ሌላ ከሞስኮ የተሰራጨ ዜና አመልክተዋል። የቱርክ አቻቸው ረጀፕ ታይፕ ኤርዶጋን በተከሰተው ግድያ የተሰማቸውን ሐዘን መግለጣቸውም ተያይዞ ተዘግበዋል። ይሁንና የሩሲያ መንግሥት የአምባሳደር አንድሬይ ካርሎቭ ግድያ የሚያጣራ በ18 ጠበብቶች የቆመ ቡድን ወደ ቱርክ መላኩ ዜናው በተጨማሪ አመልክተዋል። ይሁንና ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንሲስ የአምባሳደር አንድሬይ ካርሎቭ መገደል ምክንያት በማድረግ ለፕሬዚደንት ቭላዲሚር ፑቲን የሐዘን መግለጫ መላካቸው የቅድስት መንበር መግለጫ አስታውቋል። በቅዱስ መንበር የውጭ ጉዳይ ዋና ተጠሪ ብፁዕ አቡነ ፓውል ሪቻርድ ገላገር በቅዱስ መንበር የሩሲያ አምባሳደር አሌክሳንደር አቭደቭን ስልክ ደውለው የተሰማቸውን ሐዘን መግለጣቸው መግለጫው አክሎ አስታውቋል። አድማጮች አሁን የምታዳምጡት ካለፈው የሰኞ ዝግጅታችን የከተለ ነው።
ለምንድን ነው ይሄ ተመረጠው? እንግዲህ ይሄንን የመረጡት የምስራቅ አፍሪካ ጳጳሳት የሥራ አስፈጻሚ ኮሚቴ አባላት ናቸው። ይሄን የመረጡት በአፍሪካ ውስጥ ብዙ ቦታ የሚታየው አንዳንዴም እየጎላ የሚወጣው የዚህ የዘር ጎሳ ልዩነት ጉዳይ ምንም እንኳን እግዚአብሔር የሰጠን ስጦታ ቢሆንና አወንታዊ ገጽታ ቢኖረው ልዩነታችን ውበታችን እንደሚባለው፣ በሌላ በኩል ደግሞ ልዩነትን እንደ መጥፎ ጉዳይ በማየት ልዩነትን ደግሞ በማጋነን ወደ እርስ በርስ ግጭት ወደ ጥላቻ ሲያመራና ያለን አንዳንድ ቦታና ይህ ትክክል አይደለም። ይህ ወደ ጉዳት ወደ መነጣጠል ነው እንጂ የሚያደርሰን። እኛ እኮ የአንድ እግዚአብሔር የአንድ አባት ልጆች ነን እና እኛ ተፈቃቅረን ተረዳተን ተንከባክበን አንድነታችንን እና ሰብአዊ ክብራችንን ከያዝን ነው ሰላም የሚኖረው፣ ዘላቂ ሰላም የሚኖረው። ስለዚህ በዚህ ላይ ትኩረት ተደርጎ ውይይት ይደረግበት ጥናት ይደረግበት ተብሏል። እውነትም በእንግዲህ ሐምሌ 2010 ላይ ከኢትዮጵያም ውስጥ ያሉ ሊቃውንት ከውጭም ያሉ በዚህ ላይ የጸለዩበትና የመከሩበትን በውይይት መድረክ ላይ ይቀርባል። ያንን ተዋይተን ምን ብለን ጨምቀን ይጠቅመናል የሚለውን ይዘን ለወደፊት ለእኛ ለካቶሊክ ቤተክርስቲያን እንዲሁም ሌሎች አብያተ ክርስቲያናትና ለሌሎች ወንድሞቻችን ለሙስሊሞች ጭምር ይሄ የመከባበርና የመደጋገፍ ሁኔታ ይጠቅመናል እንጂ አይጎዳንም ብለን ለማስተማርም ጭምር ነው። በዚህ ላይ ደግሞ ትኩረት ሊሰጠው የሚገባው ኢትዮጵያ ለዛ አዲስ አይደለችም። ከድሮ ጀምሮ ኢትዮጵያ ከ80 በላይ ብሔር ብሔረሰቦች እና ህዝቦች ያሏት አገር ተከባብረው ተደጋግፈው የኖሩበት ሀገር ናት። አሁንም ቢሆን ወደፊትም ይሄንን ምሳሌ ለሌሎች ማስተላለፍ ይኖርብናል። በሃይማኖቶችም መካከል ተቻችሎ ተደጋግፎ መኖር በኢትዮጵያ የተለመደ ነው። ይሄንንም ማስተላለፍ ይጠበቅብናል የሚለው ሁኔታ አለ። ግን በሀገራችንም ቢሆን በዚህ ሁኔታ ላይ ችግር እንዳለ እያየን ነው እና ይሄንንም እንዴት መፍታት እንችላለን? እንዴት የልዩነታችንን እንዴት ማዳበርና ወደ መከባበርና መደጋገፍ ወደ ሰላማዊ ህይወት በሚያመሩ ጎዳናዎች ላይ ልናደርግ እንችላለን የሚለውም ሁኔታ አብረን የምናየው ይሆናል ማለት ነው። በዛ በጉባኤው ላይ በዚህም ላይ እግዚአብሔር ይመስገን እንግዲህ በቅዳሴያችን ላይ የቫቲካን ልዩ መልእክተኛም ነበሩ እና እነሱም ቢሆኑ ከቫቲካን ከሚመጡት እንግዶች ጋር ሆነው የሚመክሩበት ነው። እኛ እንግዲህ ለራሳችን አዲስ ሆኖ ይታየናል እንጂ ካቶሊካዊት ቤተክርስቲያን በዓለም አቀፋዊ ደረጃዋ ደግሞ በዓለም አቀፍ ደረጃ በሌሎች አካባቢዎች ላይ በዙ ዘርፍ ተደረጉ ጥናቶች ካሉም በዛ በኤምባሲውን በኩል ድጋፍ እናገኛለን ብለን ተስፋ እናደርጋለን እና ሁሉ የዚህ የምስራቅ አፍሪካ እንግዶች ለመምጣት ዝግጁ ናቸው። እንዲያውም እኔ ደስ ያለኝ በአንድ በኩል አሁን ተለያይተው የቆዩ አገሮች አሉ፣ እንደ ኢትዮጵያ እና ኤርትራ ለምሳሌ። ይሄ ህዝቡ የፈለገው ጉዳይ ሳይሆን በታሪክ ሁኔታ ተከሰተው ግጭት የተፈጠረ ሁኔታ። ህዝቡ ግን አሁንም ውጪም ሲገናኝ ሌላም ቦታ ሲገናኝ እንደ ወንድም እንደ እህት ይታያል። አንዳንድ ጊዜ ኢትዮጵያውያን ልጆች ኤርትራውያንን ሲያዩ እነዚህ ልጆች ኢትዮጵያውያንን ይመስላሉ ይላሉ። ምክንያቱም ታሪኩን ስለማያውቁት ነው። እነሱም ቢሆኑ እንደዛ ሊሉን ነው ማለት ነው። እና ምናልባት በዚህ ጉባኤ እኛ ሳንሆን ኢትዮጵያውያን ብቻ ሳንሆን የምስራቅ አፍሪካ ጳጳሳት ጉባኤ ነው እነሱንም ወደዚህ የሚጋብዘው እና እነሱም ወደዚህ የሚመጡበት መንገድ ሊኖር ይችላል ብዬ ገምታለሁ። እና ይህም ጥሩ ነገር ነው። ጎረቤት እርስ በራሱ ሲጠያየቅ ደስ ይላል። እንዲሁም የሱዳን የደቡብ ሱዳን በተለይ እነሱም አሁን በዚህ በርስ በርስ ጦርነት ላይ ያሉት ከዛም እስከዛ ድረስ አንድ መፍትሄ ከተገኘ እነሱም እንዲመጡ የጅቡቲም የሶማሊያም ተወካዮች እንደሚመጡ ተስፋ ይደረግበታልና ይሄ እንግዲህ በአንድ በኩል የምስራቅ አፍሪካን አገሮች የያዘው ስብስብ እዚህ በሚመጣበት ጊዜ እዚህ ደግሞ ድሮ ገና የምስራቅ አፍሪካ ተወካዮች አሉ። በኤምባሲዎቻቸው በኩል ቢሆን በዓለም አቀፍ ድርጅቶች ቢሆን በተለይ በአፍሪካ ህብረት። አፍሪካ ህብረት እንግዲህ ዋናው መስሪያ ቤቱ አዲስ አበባ ላይ ነው። ስለዚህ አዲስ አበባም የአፍሪካ ዋና ከተማ የምትባልበት ደረጃ ላይ ነው ያለችው እና አፍሪካውኖቹን ወንድሞቻችንና እህቶቻችን ወደዚህ ሲመጡ ወደ ሀገራቸው እንደሚጥሩ መስተንግዶ እንዲያገኙ እኛ ብቻ ካቶሊካውያን ብቻ ሳንሆን ኢትዮጵያውያን በሙሉ ኦርቶዶክስ ወንድሞቻችንና እህቶቻችን፣ ወንጌላውያን ህብረት፣ ሙስሊም ወንድሞቻችንና እህቶቻችን እንዲሁም በልዩ ልዩ ደረጃ ላይ ያሉ የመንግስት ኃላፊዎችም እነዚህን እንግዶቻችንን ተቀብለው እንደሚያስተናግዱልን ተስፋ እናደርጋለን። ማንኛውም ዓለም አቀፋዊ ስብሰባ እንደሚታወቀው ብዙ ገጽታ አለው። አንደኛ ኢትዮጵያን ማስተዋወቅም ነው። ሁለተኛ ደግሞ ከሚደረገው ጉባኤ ፍሬ ሀሳቦች ይገኛሉ እና እነሱም ሀብታችን ነው የሚሆኑት እና በዚህ ሁኔታ ዝግጅት ላይ እያለን ነው እንግዲህ ዛሬ እነዚህን ሀሳቦች ማንሳት የፈለግኩት።
ለራዲዮ ቫቲካን ማክዳ ዮሐንስ ነኝ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ጠቅላይ ጽፈት ቤት አዲስ አበባ።
አድማጮች ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ላይ አበቃ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።
ያካናክሩሽ እናያድረግ እግዚአብሔር በቃሉ